አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የአይን ማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 9 እናሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 9 ምዕራፍ 16 የነጋሽ ስማቸውን መመለስ። የደጃዝማች አያሌው ወታደሮች በምግብ በኩል እጥረት እንዳልነበራቸው ገልጫለሁ። በልብስ ሲመጣ ግን ከጥር ወር ጀምሮ ሁኔታቸው በጣም የሚያሳዝን ነበር። ብዙዎቹ እራፊ ብቻ ነበር የለበሱት። ደጃዝማች ያንዳንዳቸው 27 ሜትር ርዝመት ያላቸው ከጥጥ የተሰሩ 2000 ጣቃ ጨርቅ ከሱዳን እንዲመጣ አዘው ነበር። ነገር ግን ምክንያቱ ባልታወቀ ሁኔታ ጨርቁ አልመጣም። ካክሱም በሹልክታ የሚመጣው ልብስ ደግሞ ዋጋው በጣም ውድ ስለነበር ተራው ሰው አንድ መለወጫ ልብስ እንኳን ለመግዛት አቅም አልነበረውም። ውሃ እንደ ልብ እያለ ወታደሮቹ ያላቸውን ልብስ ማጠብ አልፈለጉም። ምክንያቱም በከፊል ጨርቆ ሲታጠብ ጭራሹኑ ስለሚበጣጠስ ሲሆን፣ ሌላው ምክንያት ደግሞ የአውሮፕላን ጥቃቱ ነው። የዚህ ውጤት ደግሞ ጊዜ ሳይፈጅ መታየት ጀመረ። የሰውነት ቅባል መራባት ጀመረ። ወታደሮቹ ሰውነታቸው እስኪግደማ ድረስ ማከክ ጀመሩ። እጃቸው የማይደርስበትን የሰውነታቸውን ክፍል ከግንድ ወይም ድንጋይ ላይ እየተጠጉ ያሹት ነበር። ይህም በየቦታው የሚታይ ድርጊት ነበር። ተባዩ እየረገፈ በየቦታው ይርመሰመስ ነበር። የኔ የግል ሰራተኛ በሚደነቅ ጉብዝና ያለኝ የሌለኝን ልብሶችን በውሃ አፍልቶ አጠባቸው። ግን ምን ተቀመ? አዲስ የታጠቡትን ልብሶች ለአንድ ቀን ከለበስኩ በኋላ ሀብቱ ከልብሴ ላይ ቢያንስ ቢያንስ ደርዘን የሚሆኑ ተባዮችን ለቀምኩ ብሎ ይፎክራል። በእኛ በኩል የነበረን አማራጭ ከመጠን በላይ እንዳይራቡ ለማድረግ በየቀኑ መልቀም ነው። ለአንድ ቀን እንኳ ማሳለፍ አንችልም። ከአንድ ሰው ወደ ሌላ ሰው የመሻገር ችሎታቸው ወደር የለውም። ለጥቂት ጊዜ ተባዩ ካለበት ሰው ልብስ ጋር ከተነካካው ከሰውየው ልብስ ወደ እኔ ለመሻገር በቂ ጊዜ ያገኛሉ። በእነዚህ በሚሊዮን የሚቆጠሩ ተባዮች ምክንያት የተስቦ ወረርሽኝ ሊነሳ ይችላል ብዬ ሁልጊዜ እንደሰጋው ነበር። ያ ከሆነ ደግሞ የእኛ ሰራዊት አዘቀለት ማለት ነው። በሁለት ሳምንታት ውስጥ መዋጋት የማንችልበት ደረጃ እንደርስ ነበር። ምናልባትም እንዳለ እንደመሰስ ነበር። በታምር ግን ከዚህም ሆነ ከሌላ ወረርሽኝ ያመለጥ አንድ ሰው ብቻ የአሜባ ተቅማጥ ይዞት ተገኘ። እሱም ወደ ሌሎች እንዳያሻግር ተከልሎ እንዲቀመጥ ተደረገና ከሕክምና በኋላ ወደ ቤቱ እንዲመለስ ተደረገ። ከአይን በሽታዎችና አልፎ አልፎ ከሚከሰት የወባ በሽታዎች ወታደሮቹ ጤንነታቸው የተጠበቀ ነበር። ለዚህም ብዙ ምክንያቶች ነበሩ። የአየር ጠባዩ በብዛት ጊዜን ከቤት ወይም ከዋሻ ውጭ ማሳለፍ፣ በቂ ምግብ መኖር፣ የሚበቃ ቀዝቃዛ ወራጅ ውሃ በበቂ መጠን መኖርን ይጨምራል። በዛው ልክ ደግሞ የቁንጫ ችግር ዝንቦችና እንደ ሙጀሌ አስቸግረውን ነበር። ሙጀሌ የሚያመጡት ተባዮች በአይን የማይታዩ ጥቃቅን ናቸው። ከደቡብ አሜሪካ ከሃምሳ ዓመት በፊት ነው የመጡት። አሁን ግን በአፍሪካ ተስፋፍተዋል። ይህ ተባይ እንደ ቁንጫ የመሰለ ሲሆን ሴት ጾታ ያላት ተባይ በሰውነት ውስጥ ቦርቡራ ከገባች በኋላ እንቁላሏን ወደ መግቢያው አዙራ ነው የምትጥለው። ብዙ ጊዜ የአገሬው ሰዎች እግራቸው ላይ ነው የምትገባው። ኢትዮጵያውያን ተባዩን በመርፌ በማውጣት የተካኑ ናቸው። ችግሩ ግን ሌላ አይነት ልክፍት እየተከተለ ያስቸግር ነበር። እግር ያብጥና ህመም ስሜት ስላለው አንድ ሰው መራመድ ያቅተዋል። እኔ ራሴ እንኳ በዚህ ችግር ለአንድ ሳምንት ያልጋ ቁራኛ ሆኜ ነበር። እኔ ግን ውጭም ሆነ ዋሻ ውስጥ በባዶ እግሬ ሄጄ አላውቅም ነበር። ጦርነቱ በትንሽ ወራት ቢራዘም ኖሮ አንድ ሶስተኛ የሚሆነው ሰራዊት በዚህ በሙጀሌ ምክንያት መዋጋት አይችልም ብዬ እፈራ ነበር። በግንዳዋ ዜማ ከተጣለብን የመርዝ ጋዝ ቦምብ በተጨማሪ በጥር 14 እና 26 የመርዝ ጋዝ ቦምብ ተጣለብን። በመጨረሻው ቀን 40 ሰዎች ቆሰሉ፣ አንድ ሰው ብቻ ሞተ። መርዝ በወደቀበት ቦታ ሳር ሲለቅሙ ስለነበር ብዙ የጭነት ከብቶች ሞቱ። አፍንጫቸው፣ ምላሳቸውና ጉሮሯቸው ያብጥና ትንፋሽ ይዘጋቸዋል። ለአንዳንዶቹ ቀደድ ያለ ሁኔታ ለነበራቸው ሎሳንቲን በተባለው መድኃኒት አፋቸውን መለቃለቅ ይረዳ ነበር። አለዚያ ግን ተስፋ ያለው ነገርም አልነበረም። ጥር 27 ቀን ሌሊቱን በዘጠኝ ሰዓት አዛዡ ታሟል ተብዬ ተጠራው። ወደ እሳቸው ዋሻ እየሄድኩ መንገዱ ላይ እኔ ራሴም የማዞር ስሜት ተሰማኝ። ብርድ ብርድም አለኝ። ጉሮሮዬም የማቃጠል ስሜት ነበረው። ስደርስ ተጋድመው ኃይለኛ ትውከት ላይ ነበሩ። ሆዴንና ጉሮሮዬን ያቃጥለኛል አሉ። ራሴን ያዞረኛል፣ አይኔም ውስጥ የብርሃን ብልጭታ ይታየኛል ብለው ህመማቸውን ገለጹ። የተበላሸ ምግብ መሆን አለበት። ግን ምን አይነትና እንዴት? አዛዡ አዲስ ከታረደ ከብት ጥሬ ስጋ መብላት ይወዳሉ። ይህን በሽታ የሚያስከትል ሌላ ነገር መኖሩን ማሰብ አልቻልኩም። የድጃዝማቹን ሆድ እያጠብኩ እያለ አንድ ሰው እየሮጠ መጣና ቄሱ ፊታውራሪ ሙላውና ወጥቤታቸው በተመሳሳይ ህመም እንደሚሰቃዩ ተናገረ። ቄሱና ፊታውራሪው ማምሻውን ራት አብረው ነው የበሉት። ዋና ምግብ የነበረው አዲስ ከታረደው ፍየል ጉበትና ጨጓራ ነበር። ወዲያውኑ የወጥቤት ኃላፊውን አስጠራውና ለዚህ ምግብ መመረጥ ምክንያቱን እንዲያብራራልኝ ጠየቅኩት። እሱም ምንም ማብራሪያ የለውም፣ እንዲያው ፍየሎቹ ራሳቸው ካልሆኑ በስተቀር። ስናስተውል 11 ፍየሎች ያን ቀን ማታ ሞተው አድረዋል። ከዚያ በፊት ግን ሁሉም ደህና ነበሩ። የሰናፍጭ ጋዝ መመረዝ ይሆናል የሚል ጥርጣሬ ያደረብኝ። ፍየሎቹ ጋዝ ያረፈበትን ቅጠል በልተው ሊሆን ይችላል። በኋላ ባደረግነው ምርመራ ጥርጣሬ ትክክለኛ ሆኖ ተገኘ። በመድኃኒት ኃይል ትውኪያና ባይካርቦኔት በተባለ መድኃኒት ሆድን ማጠብ የነበረብኝና ማድረግ የምችለው ነገር ነበር። ከዚህ በተጨማሪ ሰውነታችን በማላብ ተሽሎን በእግራችን ተመልሰን መቆም ቻል። አዛዡ ግን የሚወዱትን ምግብ በጣም በልተው ስለነበር ለአምስት ቀናት ያህል ታመሙ። የካቲት 14 ቀን 150 የሚሆኑ የጣሊያን ቃኝ ወታደሮች ወደ አዲያቦ አካባቢ መጥተው ነበር። በአንድ የራስ ምሩ ጦር ክፍል ተከበው እንዳለ ተደመሰሱ። ከነዚህ የተረፉት ሁለት ፖሊሶች በ17 ወደ ዳባት እንዲሄዱ በእኛ በኩል ተላኩ። ደጃዝማች አያሌው ደግሞ በጠላት በኩል ያለውን ወይም የሚካሄደውን ማወቅ ፈለጉና ወደ ራሴ መኖሪያ አካባቢ ወስጄ ወሬ እንዳውጣጣቸው ጠየቁኝ። ደስ የሚሉ ወጣቶች ነበሩ። ወዲያው ተግባባንና ወዳጆች ሆን። በእነሱ በኩልም ብዙ ወሬ አገኘው። ራስ ሙሉጌታ በየካቲት 11 እና 12 በአምባራዶም እንደማያንሰራሩ ሆነው በጣሊያን መሸነፋቸውን ሰማው። ራስ ደስታም ቢሆን በዶሎ አካባቢ ተመሳሳይ ዕጣ አጋጥሟቸዋል። በተጨማሪም አንድ የስዊድን ዶክተር መቁሰሉንና የስዊድን ሕክምና አባል የሆነ ሰው መሞቱን ሰማው። ማርሻል ባዶሊዮ በሚቀጥለው ወር ማለቂያ በሁሉም ግንባሮች ከፍተኛ ማጥቃት ለማድረግ መዘጋጀት ማሰቡንም ሰማው። ራስ እምሩንና ደጃች አያሌውን ደግሞ ወደ ሰለክላካ አጋጋ በር አካባቢ እንዲወጡ አድርጎ ማለፊያውን ዘግቶ በኃይል ለመደምሰስ መታሰቡን ሰማው። እንደ ጓደኛቸው ስላዩኝ ወደዛ አካባቢ እንዳልሄድ መከሩኝ። በተቻለ መጠን በርቀት ለመቆየት እንድሞክር ነገሩኝ። አለዚያ ግን በሕይወት የማልመለስ ለመሆኑ ፍራቻቸውን ገለጹልኝ። ምንኛ ደስ የሚል ዜና ነው! ከአዲስ አበባና ከአምባራዶም በሚመጣልን የሰላም ወሬ ጭምጭምታና የውሸት ሪፖርት እኛ በነበረን የልጅ አይነት ግዴለሽነት ስናንቀላፋ ከርመናል። እውነት ነው፣ ለአምስት ቀናት የመድፍ ድምፅ በምስራቅ አቅጣጫ ስንሰማ ነበር። አንዳንድ ጊዜም መሬቱ ይንቀጠቀጥ ነበር። እኛ ግን ያሰብነው ራስ ሙሉጌታ መቀሌን መልሰው ለመያዝ የሚያደርጉት ዝግጅት ነው ብለን ነበር። ደጃዝማች አያሌው ይህን ሁሉ መረጃ እንደሰሙ ወደ ራስ እምሩ ሰው ላኩና ለብርቱ ውይይት ራሳቸው ስለሚመጡ አመሻሽ ላይ እንዲጠብቋቸው ጠየቁ። ለደህንነት ሲባልም 25 ቀላል አውቶማቲክ መሳሪያና 2 ከባድ አውቶማቲክ መሳሪያ በያዙ 500 ዘቦች ታጀቡ። ራሳቸውን ለመጠበቅም አጃቢዎቹን በግማሽ ክብ አሰልፈው ከራስ እምሩ ካምፕ ውጭ ቦታ ይዘው ጠበቁ። የጎጃም ወታደሮች ደግሞ በደጃች አያሌው ዘቦች ረጋ ማለትና በራስ መተማመን ስሜት በጣም ተገርመው እንደነበር ይነገራል። ዘቦቹ እስከ ሕይወታቸው መጨረሻ ድረስ አያሌውን ለመጠበቅ መዘጋጀታቸው ያስታውቅ ነበር። ራስ እምሩ በዚያን ጊዜ ክፉ ሐሳብ ነበራቸው ብዬ አላስብም። ነገር ግን የኢትዮጵያዊን ልብ ማን ያውቃል? ماتا سنتبك امشن ايالي والتملسوم انجدي مدفونك اكونو عالمالتنو بهيت اكتاجة اندم هيت راسين لمدبك من مادرك اللبين يميل هساب ممتاتو راسو ياساس بين جمر اياليو براس مرو كتاسرو آمد نقرقر اندم النسا طوروم ارس برسو مواقات اندم جمر قل سنبر نقرقن بتوات تهزازي هذا فتان ملك تنيا كتف فالر تهزازوم عمشاش لاي تقلال لوتور انكسكاسين دي جمرنا بنداس اللاتي بواشا كم بيكو يوت كدجاج عيجالي وقار اندي قناين يميلناو ايطاليان ديفيزيون كاكسون تنستو سلفاق كان لمياس ما كرون وري سمتوال تجزمش دقمو كتلات تتاقتو كنيتاوشين مكتاتل يرجال بلو السبوال يكاديت هايو لستكن اندور كاكو ينبت كامب لتكن تنكتاكس بجارك عبرهان النافس فيو منغر سنغسا قسامشتن كاليريسو زت انساسيون كازداجوغون كوش بيالو سيناغرونيم راس مرو يوداج باهرينو يافايوز نگرگن نیاگن یوت مرجع بچر راشو یک بچو ای مسلم سلراس دستا مشنف یالت رتر یاو کنه بر سلری روچو سوشگن منم اینت کال مسمات الفلگوم بایند یه بله ساو فی توراری نگاش یت آلین وطا دروچ یم تو دوننا بمیکت تلوکار گوگیا مجمرو یم مایکر مونو ناستاو کن اونم گن قدامي وطور بكي هنا مكلاك المادرقي چلال بلو ما سبات شونم نقرون كنياغر كتكالات قلوز كراس مرو غارب مهون عمشاش لاي لوگيا اغامالت اندنشل ودفيت منگر سنش لفا عدرقن لزياغو تاين برون يحل يواشوش بزاد ايس چه مالوك بساتات وست ودسالاساشي يميت تقون طور اندال وات عدرقو یان کلماتا منم اینت یه ما برتراتا سریتا یه مایست اندنگر این که ارسات به فیت سفران بد بن برود ترارو چن نکورب تاوش لای و دستریم میانو بو تاوش لای اسات ین اندن بر اساتو چو ایفا گونا ایتا فون بر هابشو چند میلود رچت مانونو یا کبابی سوچ اتالونال አሁን ደግሞ ለጣሊያኖቹ ስለመንገዳችን ምልክት እየሰጡ ነበር ገበሬዎች በተዘረፈው ቤታቸው ምክንያት ተናደዋልና በቀላቸውን ግን በጥሩ ሁኔታ በያዝናቸው በእኛ ላይ ሊወጡ ነው ምክንያቱም ከበደላቸው ጦር ጋር አብረን ስለምንጓዝ ነው ስለዚህ ሌላ ጠላት ደግሞ አፍርተናል ወዮ በእነዚህ በተናደዱ ገበሬዎች እጅ ለወደቀ ሰው ህይወቱ የሁለት የምግብ ፍሬ ያክል እንኳ ዋጋ አይኖረውም የካቲት 22 እሳቱ ምልክት ለመሆኑ አረጋገጠ የኢጣሊያና አውሮፕላኖች የት ቦታ እንዳለን በትክክል አውቀዋል ዋሻዎች መግቢያ ላይ ብዛት ያለው ቦምብ ጣሉ የአውቶማቲክ መሳሪያ ጥይቶች የዋሻዎች ግድግዳ ላይ ይነጥሩ ነበር የሳት ፖምፖች ደግሞ ሜዳው ላይና በሸለቆው ያለውን የደረቀ ሳር ያጋዩት ነበር እንስሳት ሳይቀሩ በዋሻው ውስጥ መጠለያ አግኝተው ስለነበር በዚያ ቀን የደረሰው ጉዳት መጠነኛ ነበር እንደሌላው ጦር ሁሉ እኔም እነዚህ ዋሻዎች ለእኛ ሲባል ነው የተፈጠሩት ለማለት ከችሎኝ ነበር ለማንኛውም አስገራሚ ነበር ደግሞም በሚመች ቦታ ነው ያሉት በሃውልስ ከሳት በኋላ ከኛ ቀዳሚ ጦር ጋር የሚደረገው ውጊያን መስማት እንችል ነበር ረዳት ጦር ስላልተጠየቀ ቀለል ያለ ግጭት ነበር የመሰለን ፀሐይ ስትጠልቅ ከአክሱም ውጭ ያሉትን የጣሊያኖችን የመብራት ምልክቶች ማየት እንችል ነበር ቀይ አረንጓዴ ነጭና ቢጫ መብራቶች ወደ ማይል በሚጠጋ ቦታ ላይ ተቆር ባለ ደመና መሃል ከዚህም ከዚያም ይብለጨለጩ ነበር አስደሳች ትዕይንት ወደኋላ ማምሻውን የበለሳው ፊታውራሪ ነጋሽ የመጨረሻቸውን ውጊያ ማድረጋቸውን ዜና ሰማን። ግጭቱ የተጀመረው ከቀኑ 8 ሰዓት ነበር። ነጋሽ እንደ ተራ ወታደር በግንባር ሆነው ጥይት ይተኩሱ ነበር። ከሶስት ሰዓታት ተኩስ ልውውጥ በኋላ ጨበጣ ውጊያ ተጀመረ። በተኩስ ብዛት ሞቆና ቀልቶ ስለነበር የነጋሽ መውዘብ ጠመንጃ ደግሞ ነከሰ። ለወታደሮቻቸው የሚሆን ጥይትም እያለቀ ነበር። ከዚያም ፊታውራሪ በጩኸት ልጆች፣ ከዛቡ ስር የቆመውን ያን ከፍተኛ መኮንን ታዩታላችሁ? የኔ ነው፣ እንዳትነኩት። ጠመንጃቸውን ወርውረው ጉራዴያቸውን መዘው ከወታደሮቻቸው ፊት ለፊት ወደ መኮንኑ ገሰገሱ። ጥይት በዙሪያቸው ይከንፋል፣ ግን ከጉዳይ አልቆጠሩትም። አይናቸው የተተከለው ዛፉ ስር የቆመው ጣሊያናዊ ላይ ነበር። ነጋሽ ለራሳቸው ምንም ሳያስቡ በጠላት ወታደሮች መሃል ሮጡ። 10 ሜትር ብቻ ይቀራቸው ነበር። የጦርነት ጥማቸውን በተመረጠው ሰውዬ ደም ሊያረኩ ይሆን? የራሳቸው ወታደሮች ተስፋ የለውም ብለው አሰቡ። ነገር ግን ነጋሽ የነበረውን ችግር አልተቀበሉትም። በዚያች ወቅት ለእሳቸው የጠላት ወታደር ሆነ የጠላት ጥይት አልነበረም፣ ሰውየው ብቻ ነው የታያቸው። ጥይቶችም ሊነኳቸው የፈለጉ አይመስልም ነበር። ተልኳቸውን እስኪፈጽሙ ድረስ ሕይወታቸውን ሊጠብቁ የፈለጉ ይመስል ነበር። ከኢላማቸው ትንሽ እርምጃዎች እስኪቀሩ ድረስ ባለ ጉልበታቸው ወደፊት ተወረወሩ። አሁን ግን ዛፉ ስር ያለው ሰው ወደሱ የመጣውን ጥቃት ተመልክቷል። ወዲያውኑ ሽጉጡን መዘዘ። ነገር ግን ዘግይቷል። በድንጋጤ የፈዘዙት ጣቶቹ የሽጉጡን ምላጭ ሙሉ በሙሉ ከመሳባቸው በፊት በጀግና እጅ የሚወዛወዝ ደም የጠማው ጎራዴ አንገቱ ላይ ወረደበት። የመኮንኑ ሰውነት ከመውደቁ በፊት ጭንቅላቱ እግሩ ስር ዘፍ አለ። ነገር ግን ሽጉጡ ደግሞ ጥይት ተኩሶ ስለነበር የተተኮሰው ጥይት የነጋሽ ልብ ውስጥ ተቀረቀረ። በዚያን ሰዓት ግን ሌሎች 10 ጥይቶች በጎናቸው መቷቸው። ለዚህ ጊዜ ነበር ጥይቶቹ የቆዩት? ግን ለምን? የበለሳው ፊታውራሪ ነጋሽ ስማቸውን አደሱ። ከመውደቃቸው በፊት እስከ መጨረሻዋ ደቂቃ ድረስ አሌ የማይባል ጀግና መሆናቸውን አስመሰከሩ። ለሁል ጊዜም ጀግና እንደሆኑ ይኖራሉ። ጣሊያኖች በቁጥር እጥፍ ቢሆኑም የኢትዮጵያውያኑ ቀዳሚ ጦር ያሉበት ቦታ እንዳይንቀሳቀሱ አድርጓቸዋል። ጠላት ወደፊት መጓዝ አልቻለም፣ እንዲያውም ለትንሽ ርቀት ወደ ኋላ ለማፈግፈግ ተገዷል። አመሻሽ ላይ ወደፊት ተጓዝንና ከአፍጋጋ ማለፊያ 4 ኪሎ ሜትር ርቀት ቦታ ደረስ። እዚህ አካባቢ ያሉ ዋሻዎች ብዛት አልነበራቸውም፣ ግን ሰፋፊ ነበሩ። ከመሬት በታች የሆነ አንድ ክፍል ውስጥ መጠለያ አደረግን። የዚህ መጠለያ መግቢያው መሃል ሜዳ ላይ ከትልቅ ዛፍ ስር ነበር። ሁለተኛው መግቢያ ደግሞ ወደ ገደል ነው የሚወስደው። ቦታው ውስጥ የነበርነው ወደ 2000 ሰዎች እንሆናለን፣ ግን ክርን ለክርን አልተገፋፋንም። ፊታውራሪ ሙላውና የራስ ምሩ ፊታውራሪ ክንፈ ፊታውራሪ ነጋሽ የሞቱበትን ቦታ መልሰው እንዲይዙ ታዘዙ። ምዕራፍ 17 ቅዱስ ጊዮርጊስ አልጠበቀንም። የካቲት 23 ነጋ። ያዱአድል 40 አመት ነበር። እንደዛም ጊዜም ዛሬ እሁድ ነው። ጨለማን ተገና አድርገው የጥራት ወታደሮች ወደፊት በመጓዝ ጋራውን አቀበሰዓት አዲህ አመልማልና ሰለፍላካን ይዘዋል። እነዚህ ቦታዎች ደግሞ ጎን ለጎን ነው ያሉት። ከመጨረሻው ቦታ በመስራቅ በኩል ደግሞ አዲስ ሬጅመንት በጠዋት ቦታውን ያዘ። አሁን ካክሱም በረፍ የሚመጡ የጭነት መኪኖችን እናያለን። ተጨማሪ ወታደር ስንቅና ትጥቅ ነው ይዘው የሚመጡት። አሁንኑ ለማጥቃት እንዳሰቡ ምንም ምልክት አይታየም። ከቀኑ ወደ መሃል ላይ በመጣ ዜና ደግሞ ሞተረኛ የሆነ የጣቢያን ጦር በመረብ በኩል አድርጎ አዲያዞ ተሻግሮ እየተጓዘ እንደሆነ ሰማን። ግልጽ ሆኖ እንደሚታየው ከኋላችን ሆነው ሊያጠቁን ፈልገዋል። ወይም ደግሞ መሸሻ መንገዳችን ከኋላ በኩል በምዕራብ አድርገው በቆየሳ ተራራ ዙሪያ መዝጋት ፈልገዋል። ሁለቱ የጣሊያን እስረኞች ሳያጋንኑ ለመናገራቸው ይህ በቂ መረጃ ነበር። እኛን ወደ ወጥመድ ስበው በመክበብ ሙሉ በሙሉ ለመደምሰስ ፈልገዋል። የሚያስተማምን መልእክተኛ በኩል ራስ ምሩና ደጃቻ ያያሌው ሙሉ ቀን መልእክት ሲለዋወጡ ዋሉ። ደጃቻ ያያሌው ጠላት ሳይጠናከር አሁኑኑ ማጥቃት ፈልገዋል። እውነት ነው። ቀኑ ሁለት በዓል ነበረው። እሁድም እና ቅዱስ ጊዮርጊስም ነበር። ግን ደጃዝማች በችግር ምክንያት መደረግ ያለበት ነገር ሲኖር ህግና ልምድ አይከበርም አሉ። ነገር ግን ራስ ምሩ እርግጠኛ አልነበሩምና በማታ መንቀሳቀስ ነው የሚሻለው ብለው ነው ያሰቡት። አለዚያ እንዴት ተብሎ ሲያየር ጥቃቱን ማምለጥ ይቻላል? በዚህ እንኳን እውነት ነው ትክክል ነበሩ። የድጀቻ ያለው ልጅ ፊታውራሪ ዘውዱ በምስራቅ በኩል የሚገኝ ማለፊያ በር እንዲጠብቁ ተልከው ወደ ማለፊያው ሲጓዙ የአየር ቦምብ ጥቃት ደረሰባቸው። አራት መኮንኖችና 50 ወታደሮቻቸው በገደል ውስጥ ገብተው ተሰውረዋል። አነስ ያለ ጉድጓድ ውስጥ ዘለው በመግባት ማምለጣቸው ፊታውራሪ ራሳቸው እድለኛ ነበሩ። በታምር ነው የዳኑት። ወታደሮቹም ስለተበታተኑ ማታ ነው ማሰባሰብ የተቻለው። በዚያን ዕለት ጣሊያኖቹ ትልልቅ ቦምብ ጣይ አውሮፕላኖቻቸውን በሙሉ ነበር ያሰለፉት። እንስሶች እንደ መጀመሪያው ቀን ስላልተጠበቁ በገፍ ነው ያለቁት። ሜዳው፣ ዳገቱ፣ ሁሉም ቦታ ይነድ ስለነበር ሙቀቱ የሚቻል አልነበረም። ያልበንም ነበር። ጭሱ ደግሞ አይናችንን ያቃጥለን ጀመር። ዋሻችን በሴቶቹ ግጥም ብሎ ሞልቷል። ሴቶች ፍርሃታቸው ከቁጥጥር ውጭና ከመጠን በላይ ነበር። የኛ ዋሻ ከሌሎች ይሻላል ብለው ስላሰቡ ሁሉም ተገፋፍተው ነው የገቡት። በዚህ ሙቀትና መተፋፈግ መሃል እኔና ድሬሰሮቹ የሚመጡልንን ቁስለኞች እናክም ነበር። ከብዙ ውይይት በኋላ ከቀኑ ወደ 10 ሰዓት ሲሆን ደጃቻ ያያሌው ራስ ምሩን በሌሊት ወደ ማለፊያ በሩ ሄደው ለማጥቃት ያሰቡትን እቅድ አስቀየሯቸው። ቀኑን ሙሉ ጠራት ያለበትን ቦታ እያጠናከረ ስለዋለ ማጥቃትና መውረር የማይቻል ነው። ስለዚህ ደጃቻ ያያሌው የተሻለ ነው ብለው ያሰቡት ታክቲክ ጠራትን በማለፊያው እንዳይወጣ መዝጋት ነው። በዚህ መንገድ ከጀርባ የሚደርስብን ጥቃትም ይቀራል። ጠላት ያሰበውን እቅድም ማክሸፍ እንችላለን። ጨለማው እየገፋ ሲመጣ ፈጣን መልእክተኛ መጥቶ ራስ ምሩ ከ5000 ሰዎች ጋር በመሆን መንገድ መጀመራቸውን ነገረን። ወዲያውኑ ደጃቻ ያያሌው ጸሐፊያቸውን ልከው የተስማማነው ስምምነት ምን ደረጃ ደረሰ ብሎ እንዲጠይቅ አደረጉ። መልስ የተሰጠው በሚቁነጠነጥ ፈረስ ላይ በተቀመጠው በዮሐንስ ነበር። ስምምነት ኖረም አልኖረም ወደ ሰለክላካ እየተጓዙ መሆናቸውን ተናገረ። ለጃጃ ያለው ማድረግ የሚችሉት የተሻለ ነው የሚሉትን ነገር ነው። ተከትለው ለመሄድ ወይም ወደ ኋላ ለመቅረት ነጻ ነበሩ። ወዲያውኑ በቦታው የነበሩትን የጦር መኮንኖቻቸውን በሙሉ አስጠሩ። የኢጣሊያኖችን እቅድ ጨምሮ ሁኔታውን ካብራሩ በኋላ እንዴት ማድረግ እንዳለብን ያለምንም ማወላወል ሐሳባቸውን እንዲሰጡ ጠየቁ። አብዛኞቹ ባለንበት ቦታ እንድንቆይ ነው ድምጽ የሰጡት። ግን ድንገት ራስምሩ እርዳታ ከፈለጉ ወይም ከጀርባቸው የሚጠቁ ከሆነ ለመርዳት ተዘጋጅተን እንጠብቅ የሚል ሐሳብ ነበር። ይህ ስብሰባ እየተካሄደ ያለ የኢጣሊያን አውቶማቲክ መሳሪያዎች መንጣጣት ጀመሩ። የነጎድጓድ ድምጽ እያሰሙ እየደጋገሙ መድፎች ሲተኮሱ በጨረቃው ብርሃን የሚወረወር ብርሃን ያሳዩ ነበር። አልፎ አልፎ ጋብ ከማለት በስተቀር ሙሉ ማምሻውን በዚህ ሁኔታ ቀጠለ። ጣሊያኖቹ ድንገተኛ ጥቃት እንዳይፈጠር ለመከላከል ያሰቡት ነገር ነበር። ምንም ኢላማ ወይ ግብ አልነበራቸውም። ጥይቶቹ በዘፈቀደ በየቦታው ነበር የሚወድቁት። በጨረቃ ብርሃን ራታችንን ለመብላት ተቀመጥ። ከፊት ለፊታችን ጥቂት ኪሎ ሜትሮች ርቀት ያለማቋረጥ የሚተኮሰውን አውቶማቲክ መሳሪያና አልፎ አልፎም የመድፎቹን ተኩስ እናያለን። አዛዡ በዝምታ ቁጭ ብለዋል። ምግቡም ጣዕም አልሰጠም። በደረቅ ጉሮሮ ላይ የሚወርድ ይመስላል። አልፎ አልፎ ብርድ ብርድ እያለኝ ሰውነቴን ያንቀጠቅጠኝ ነበር። የሚቀጥለው ቀን በቅፉ ምን ይዞ ይመጣ ይሆን? ትንሽ ጉርሻዎች ከጎረስኩ በኋላ ደህና ደሩ ብዬ ወደ ድንኳኔ ሄድኩ። ድንኳኔ መረብ ያለበት ነበር። ከዋሻ መግቢያ በኩል ካለ ዛፍ ስር ተወጥሮ ተዘጋጅቷል። ድፍን ያለ ጸጥታ በመላው ካምፕ ውስጥ ሰፍኗል። የሚነድ እሳትም አልነበረም። ሁሉም በወዲያኛው ወገን ባለው ትዕይንት ተመስጠዋል። በኋላ ያ ምሽት በጨረቃ ብርሃን ጺሜን ለመላጨት እና ገላዬን ለመታጠብ ለምን እንደገፋፋኝ ይገርመኝ ነበር። በእኔ በኩል ያለምንም ሐሳብ በድንገት ነበር ያደረኩት። በዚህ ወቅትም የሚተኮሱ አውቶማቲክ መሳሪያዎች አይነት ለመለየት ምን ያህል ርቀት ላይ እንዳሉ ለመገመት እየሞከሩ ነበር። የታጠቡ ልብሶች ለብሼ በደንብ የተወለወለውን ጫማዬን አድርጌ ንጹህ ሆኜ ስቆም ልገልጸው የማልችለው የደስታ ስሜት ተሰማኝ። የማደርገው ነገር በሙሉ አስቤበት ሳይሆን ዝም ብዬ ነበር የማደርገው። አሁን ደግሞ ሳጥኔ ውስጥ ያለውን ነገር አደራጀውና ደጃች አያሌው ባደራ የሰጠኝን 10,000 ሊሬ በኪሴ ያስኩኝ። በንግድ የሰበሰብኩት የራሴ 20,000 ሊሬ ግን ሳጥኑ ውስጥ ተቀምጧል። ከዚያ በኋላ በሙሉ ሰውነቴ አልጋዬ ላይ ተጋደምኩና ራስ እምሩ ስላደረጉት ነገር ማሰብ ጀመርኩ። የሚያወራጭ እንቅልፍ ይዞኝ ነበር ማለት ነው። የጥሩምባ ድምፅ ስሰማ ነቃው። ሰዓቱ ከሌሊቱ 6:10 ነው የሚያሳየው። ወደ አዛዡ ስታደፍ ሄድኩ። ልብሳቸውን ለብሰው በዘቦቻቸው ተከበዋል። ምንድነው ነገሩ? አሰማም እንዴ? አሉ ወደ ሰሜን አቅጣጫ እያመላከቱ። አሁን የጆሮ ታምቡር የሚበጥስ ድምፅ ተሰማኝ። መድፎቹና አውቶማቲክ መሳሪያዎቹ በነበራቸው አተኳኮስ ፍጥነት አልነበሩም። እርስ በራስ እየተፎካከሩ ተኩሱን ያቀልጡታል። ቆየታ ተራራ በሶስት ባውዛ መብራቶች ደምቋል። ማሻጋሪ ግን ተወርዋሪ ኮከብ የሚመስሉ በሳት ፈራሪዎች ይነዳል። ቦምቦች ከኛ ኪሎ ሜትሮች ርቀት በአፍጋጋ ማለፊያ ሲፈነዱ እንሰማለን። ጦሩን ለማሰባሰብ ጥሩምባው ያለማቋረጥ ይነፋ ነበር። ራስምሩ በሌሊት ማጥቃት ስለጀመሩ ረዳት ጦር ይፈልጋሉ። እዚህ ሆነን ቆመን ማየት ወይም መጠበቅ አንችልም። ይቀጣ የማይደረግለት ክህደት ነው። ከግማሽ ሰዓት በኋላ የሚበቃ ሰው ቁጥር ስለተሰበሰበ መንገድ መጀመር ነበረብን። ጓዚያጆች ግን ወደ ኋላ እንዲቀሩ ታዘዙ። በጨረቃ ብርሃን የሰዎችን ቁጥር መገመት አስቸጋሪ ነበር። ነገር ግን አሁን የሚንቀሳቀሰው የጠቅላላው ጦር ቁጥር 4000 አይሞላም። ሌሎቹ የት ቦታ እንዳሉ ለመናገር ቀላል ነገር አልነበረም። ከማለፊያ በሩ ምዕራብ በኩል ከተራራው ግርጌ ተጠለል። ራስምሩም እዛው ቦታ ነው ያሉት። ቦታው የጣሊያኖቹ ባውዛ መብራት ስለበራበት የራስምሩ ሰዎች ለመንቀሳቀስ አልደፈሩም። ከአጭር ውይይት በኋላ የሁለቱ ጦር አዛዦች አንድ ላይ ሆነው ለመዋጋት ተስማሙ። ደጃቻ ያሌው የጥምር ጦሩን ኃላፊነት እንዲወስዱ ተደረገ። ደጃዝማች አሁን በችሎታቸው ወይም በሙያቸው ላይ ነው ያሉት። ለመጀመሪያ ጊዜም የራሳቸውን ሙሉ ኃይልና የመምረት ችሎታቸውን ያጠናከሩ ነው። ለመጀመሪያ ጊዜም ነፃ ሆኑ። የሁሉም ነገር አስተዳዳሪ እሳቸው መሆናቸው ተሰምቷቸዋል። በሚያስገርም ፍጥነት የሁለቱን ጦር በየክፍሉ ከፋፍለው የሚደባለቀውን አደባልቀው አደራጁት። ስንት ቦታ መመራት እንዳለበት፣ የትኛው የጦር ክፍል ደግሞ የሚስማማው ቦታ የትኛው እንደሆነ በትክክል አውቀውታል። ከዚህ በፊት የአካባቢውን ገበሬዎች ጠይቀው ስለነበር የእያንዳንዱ ቦታ ጋራውን፣ ወንዙን፣ ሸለቆውን፣ የእርሻ ቦታውን ስም አቀማመጡን አውቀዋል። አያሌው በሳምንታት በፊት አስቀድመው ወሳኝ ጦርነት በዚያ ማለፊያ በር ላይ እንደሚደረግ ደርሰውበታል። ሁሉም ነገር ተደራጅቶ ሲያልቅ የተለያዩት የጦሩ ክፍሎች በጨለማው እየተሳቡ ወደፊት ለመሄድ ቦታ ቦታቸውን ያዙ። ሁለቱ የጥንት መድፎች ጋራው ላይ በማለፊያው በቀኝ በኩል እንደማይታዩ ተደርገው ተጠምደዋል። ለመሸፈን መሞከሩ እንኳ ጥቅም የሌለው ድርጊት ነው፣ ምክንያቱም ባሩዳቸው ሲጨስ ያሉበትን ቦታ ስለሚያጋልጥ ነው። ሰዓቱ ከንጋቱ 10 ሰዓት መሆኑን ያሳያል። የምስራቁ አድማስ ደግሞ ንጋት መምጣቱን ለማብሰር ፈጋ እያለ ነው። ያለንበት ቦታ እንደቆም ቆየን። የደጃዝማች 500 ዘቦችና የራስ እምሩ ተመሳሳይ ቁጥር ዘቦች በዙሪያችን አሉ። ሁለቱም የጦር አዛዦች ለረጅም ጊዜ በዝምታ ቆመው ነበር። አያሌው ቀና ብለው የለም፣ አሁን በዚህ በጋራው አካባቢ የሚገኝ ዋሻ መፈለግ አለብን አሉ። ይህንንም ቢሆን አስቀድመው አስበውበትና አቅደውት ነበር። ያለምንም ችግር ዋሻውን አገኙ። ግን መጠኑ ትንሽ ሆነ። ቢበዛ 20 ሰዎች ብቻ ነው ሊያስጠልል የሚችለው። ስለዚህ ወታደሮቹ ተበታትነው ከዛፎች ስር ወይም ከድንጋዮች ጀርባ መጠለያ እንዲፈልጉ ታዘዙ። የዋሻው መግቢያ ወደ ደቡብ አቅጣጫ ነበር። ፈልገን የምስራቁን አቅጣጫ አገኘን። ቦታው የጋራው አናት ላይ ሆኖ በትላልቅ ድንጋዮች የተከበበ ነበር። ከዚህ ሆኖ አንድ ሰው ሳይታይ ሰለፋን ማየት ይችላል። ከጋራው ወደ ታች ግማሽ ኪሎ ሜትር ስፋት ያለው ሜዳ አለ። ትንሽ ወንዝ በዘንባባ ዛፎች ተሸፍኖ ከሜዳው በስተቀኝ በኩል ከምዕራብ ወደ ምስራቅ አቅጣጫ ይወርድና ከሌላ ከሰሜን ምስራቅ ከሚመጣ ወንዝ ጋር ይገናኛል። በቀጥታ ከፊት ለፊታችን ያጋቢ ሰዓት ያዲ ሃይማኖት እና የሰለክላህ ጋራዎች ወደ ላይ ቆመዋል። የሰለክላህ ጋራ ያፍጋጋን ማለት ያልፎ በግራ በኩል እኛ ካለንበት ዝቅ ብሎ ነው የሚገኘው። ብርሃን እየጨመረ ሲሄድ ጣሊያኖች ያሉበትን ቦታ ማየት እንችል ነበር። የተቆፈሩ ግድቦች፣ መከላከያ ግንቦች የጋራ ወገብ ላይ በተራ ተሰርተውና ተዘጋጅተዋል። 30 ታንኮች ወደኛ ዞረው ዝቅ ብለው የሜዳው ጫፍ ላይ ቆመዋል። ተኩሱ ለረጅም ጊዜ ቆሞ ስለነበር የሚሰማ ድምጽ አልነበረም። በዚያች ውብ የንጋት ሰዓት ላይ ሁሉም ነገር ሰላም ይተነፍስ ነበር። ማዕበል ከመምጣቱ በፊት እንደሚሰፍነው ጸጥታ ነው። ፀሐይ ከመውጣቷ በፊት ማለቂያ የሌለው የሚመስል የጭነት መኪኖች ሰልፍ ከአክሱም በኩል እያጉረመረመና የአዋራ ጉም እያቦነነ ሲመጣ አየን። መኪኖቹ ግድቦቹ የተቆፈሩበት ቦታ ሲደርሱ ያቆሙና ወታደሮች ያለማቋረጥ ያራግፉ ነበር። ስርዓት ያለው አደረጃጀት ነበር። የጭነት መኪኖቹ እንዳመጣጣቸው ወዲያው ተመልሰው ይሄዳሉ። ወታደሮቹ ይሰበሰቡና በስርዓት በሰልፍ እየሆኑ ወደ ምድብ ቦታቸው ይሄዳሉ። አልፎ አልፎ ጩኸት ይሰማል። ሁሉም ነገር እንደ ሞተር መኪና ነው የሆነው። ያለምንም ውዥንብር በፍጥነት ነበር የሚካሄደው። ትጃዝማች ተመስጠዋል። የጠላትን እንቅስቃሴ ትንፋሻቸው የሚቆም እስከሚመስል ድረስ በከፍተኛ ትኩረት ሲከታተሉ ነበር። ፊታቸውን ሳያዞሩ እጄን ይዘው እስከሚያመኝ ድረስ ጨበጡኝ። አዎ፣ እኔም በሚገባ ተረድቻቸዋለሁ። በተፈጥሯቸው የጦር አዛዥ የሆኑ እኚህ ሰው በቅናት ይንገበገቡ ነበር። እንደዚህ አይነት የተደራጀ ጦር የመምራት አጋጣሚ አልነበራቸውም። ቢሆንም አኖሮ ለንጉሱም ሆነ ለአባት አገራቸው ችሎታቸውን ያሳዩ ነበር። በተቃራኒው ያልተደራጁና ያልሰለጠኑ ሰዎችን መምራት ነበረባቸው። እነዚህ ወታደሮች ደግሞ እግራቸው ላይ እንደ ጭነት ነበሩ። ከዚህ በተጨማሪ ደግሞ ትልቁ ሸክም አገሩን ከርቷል ተብለው መጠርጠራቸው ነው። በመሃሉ ጣሊያኖቹ በዘንባባ ዛፎች ውስጥ በወንዙ አካባቢ የእኛ ግንባር ጦር ተደብቆ ባለበት ቦታ እንቅስቃሴ ያዩ ይመስላሉ። ሁሉም ታንኮች አውቶማቲክ መሳሪያቸውን መተኮስ ጀመሩ። ወደ 40 የሚሆን ፈጣን እርምታ ተኩስ እኛ ወዳለንበት ጋራ ዳገት ተተኮሰ። ማዕበሉ ጀመረ። ገና ቃል ሳንተነፍስ ከኛ መጠለያ ፊት ለፊት ብዛት ያለው ፍንዳታ ጀመረ። የሚያስነሳው ጠጠርና አዋራም እንደ ዝናብ ላያችን ላይ ይወርድ ጀመር። ቡም ቡም፣ ከኛ መድፎች የመጣ ድምፅ ነበር። ሁለቱ በደንብ የተነጣጠሩ ተኩሶች ስለነበሩ እያንዳንዳቸው ታንክ ሰባበሩ። ቀጥሎም ፈጠን ያለ አጸፋ አጠገብ በነበሩ 10 ቦታዎች ተሰማ። በሚያስፈራ ጩኸት በመቶዎች የሚቆጠሩ የፊታውራሪ ተሻገር ሰዎች አዲስ በተከፈተላቸው በታንኮች መሃል ባለ ክፍተት እየሾለኩ ወደ ሜዳው መገስገስ ጀመሩ። የመጀመሪያውን የጣሊያን ወታደሮች የቀበሮ ጉድጓድ ደርምሰው ወደሚቀጥለው ጥቃቱን ቀጠሉ። እዚህ ቦታ ሲደርሱ ግን ለመጀመሪያ ጊዜ ከእጅ ቦምብ ጋር ትውውቅ ጀመሩ። አይናቸው ላይ አንድ ነገር ቀይ ብልጭታ ሲበራዩ ጆሮም የሚያደነቁር ነበር። ጥቂት ጓዶቻቸው ወደ ላይ ወደ ሰማይ ተወርውረው ሆዳቸው ተበትኖ ወደ መሬት ይዘረገፉ ነበር። አይ ይህ የሰይጣን ስራ መሆን አለበት። በሰው እጅ የተሰራ ነገር ሊሆን አይችልም። ታዲያ ማን ነው ይሄን የሚቋቋመው? የጥላት ጥይትና መድፍ ከኋላቸው እየተከተላቸው በፍራት ወደ ኋላ አፈገፈጉ። ቁጥራቸው በግማሽ ተቀንሶ ተመልሰው የመጀመሪያ ቦታቸው ወደ ነበረው ጫካ ገቡ። ውጊያው አሁን በመላው ግንባር በኩል መካሄድ ጀምሯል። ወደ 10000 ከሚሆኑ ጠመንጃዎች የሚመጣው የተኩስ ድምጽ በተመሳሳይ ፍጥነት የማያቋርጥ ጉርምርምታን ያሰማ ነበር። ጩኸትና የጥይት ርሳሶች ፉጨት ከጠላት በሚተኮሱ ከባድ መሳሪያ ፍንዳታዎች ድምጽ አየሩን ሞላው። በእያንዳንዱ ወደኛ አቅጣጫ በሚመጣው ከባድ መሳሪያ እርሳስና ፍንጣሪ በደመነፍስ ከመቅጽበት መሬት ላይ እወድቅና እንደገና ደግሞ ዘርዬ ቆማለሁ። አሰቃቂ ድራማው የሚስብ ነገር ስላለው ከማየት አልተቆጠብኩም። ከወንዙ ማዶ ባለው ሜዳ ላይ አንድ ባንድ እያለ የከባድ መሳሪያ ጥይት ይወርድና እየፈነዳ ትልቅ ጉድጓድ ይምስ ነበር። አሁንም ካፈርና ከድንጋይ ፍንጣሪዎች ጋር ሰው ወደ ላይ ሲጎና አያለው። ብዙ በቅሎች የታሰሩበትን በጥሰው ያለ ኮርቻ ወዲያና ወዲህ ሲጋልቡ ነበር። ነፍስ አጥፊ ወፎች እንደገና እየመጡ ነው። ወደ ዋሻችን እየዳህን ገባን። ወዲያውኑ አውሮፕላኖቹ ባናታችን ላይ እያንዣበቡ በአፍጋጋ በር ላይና በሜዳው ላይ ቦምብ ይጥሉ ጀመር። የእኛ መድፎች ያሉበት ቦታም ታውቋል። በርግጥ ይመታሉ፣ ነገር ግን እስካሁን ድረስ ያለማሰለስ ኢላማቸውን እየመቱ ነበር። በመሃሉ አውሮፕላኖቹ እኛን ትተው የጓዝና ስንቅ ክፍላችንን መደብደብ ጀመሩ። እንደዚያ ሲሆን ወጥተን ተመለከት፣ ነገር ግን ተመልሰው ሲመጡ ወደ ዋሻችን እየዳህን ለመመለስ ዝግጁ ነበር። ፀሐይ በዝግታ ወደ ላይ እየወጣች ነበር። ከጠዋቱ 3 ሰዓት ሲሆን የኛ መድፎች በተርታ የተሰለፉትን ታንኮች ወደ ምዕራብ እንዲያፈገፍጉ አስገደዷቸው። የመሃል ጦራችን ጠላትን ከመሃል ጋራው እንዲሸሽ አድርጎታል። ሆኖም ተደራቢ ረዳት ጦራቸው ተጨምሮ ከአንድ ሰዓት ኃይለኛ ውጊያ በኋላ መልቀቅ ነበረብን። ነገር ግን እስከ ጋራው ግርጌ ድረስ ብቻ ነበር። በግራ በኩል ያለው የጎጃም ጦር ደግሞ ጠላትን ብዙ መቶ ሜትሮች እንዲያፈገፍግ አድርጎ ቦታውን ተቆጣጥሮ መክቶ ይዟል። ጠላት ብዙ ወታደሮች ማምጣት ጀምሮ ስለነበር ተጨማሪ ኃይልም ይፈለግ ነበር። ተጨማሪ ኃይል ከየት ይመጣል? ዳገቱን የያዘው የደጀን ጦራችን ሜዳው ተኩስ በተኩስ ስለሆነ ለቆ መውጣት አልቻለም። ሞክረው ነበር፣ ነገር ግን በየጊዜው ወደ ኋላ መመለስ ነበረባቸው። ከቀኑ 5 ሲሆን ጣሊያኖቹ ውጊያውን ወደ ምዕራብ በኩል ወደ ተራራው ግርጌ ለመግፋት ሲሞክሩ አስተዋልኩ። እቅዳቸውን ለመረዳት ቀላል ነበር። ከሰዓት በኋላ ሲሆን ማለፊያውን ዘግተው መሸሽ እንዳንችል ለማድረግ ነው። ከዚያ ደግሞ ዙሪያውን የከበበው ጦር ከምዕራብ አቅጣጫ መጥቶ ሌሎችን እንዲቀላቀል ነው። ምንም ያህል ጉዳት ይድረስ የታውራሪ ዘውዱ ጎጃሞችን እንዲረዱ ታዘዙ። ከሁለት ሺህ ሰዎች ጋር በመሆን እየጋለቡ ቁልቁል ወደ ሜዳው ወረዱ። ያለምንም ፍራቻ በተኩሱ መሃል ወደፊት ገሰገሱ። ማዶ ሲሻገሩ ግን ግማሽ ሰዎቻቸው አልቀዋል። ብዙዎቹ ሞተዋል፣ ሌሎቹም ወደ ኋላ ተመልሰዋል። ዘውዱ ሲጋልቡት የነበረው በቅሎ በጥይት ጭንቅላቱን ተመትቶ ወዲያው ሞተ። ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ ምሩ ጠባቂዎች የንጉሱ የክብር ዘበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጣላት የነበረበትን የመጀመሪያውን ጉድብ ሲረቅ ጠቅላላ ለቆ የሚሄድ መስሎ ነበር። ከቀኑ 6 ሰዓት ሲሆን ከዋሻችን መግቢያ ቁጭ ብለን ምግብ ቤት ለመቅመስ እየሞከርን ነበር። ምን መሆኑን እስከምንለይ ድረስ ያለምንም ማስጠንቀቂያ ሰላይ አውሮፕላን እንደ ጭልፊት ቁልቁል ወደኛ ተወረወረ። ክንፎቹ ለጥቂት አለቱን ነክተውት ነበር። አውሮፕላኑ ተመልሶ ሲመጣ ግን ወደ ዋሻው ተመልሰን እየገባን ነበር። በዚህ ጊዜ ግን አውቶማቲክ መሳሪያ እየተኮሰብን ነበር። ብዙ ጥይቶች እየነጠሩ የዋሻውን ጣሪያ መቱት። አውሮፕላኑም ተመልሶ አልመጣም። ግን ተገኘን። እነሱም እዛ ዋሻ ውስጥ ማን እንደተደበቀ አውቀዋል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
ፋኑ ሀገሩ ገባ ታይ ስናፈሰ ያ ጀግና ወታደር ሰው መረገ ፋኑ ዝበላ ወርጨቃ ልኳን ነው መስሎ የልብ ያስታማኝ ናፋኑ ኡሆ ሳቡ መሽብ ይጁ ቢራራት ግብራልብ ፋኑ የወንድ ልጅናት ታጠቂ በግብድ የወንድ ልጅናት ታጠቂ በግብድ ልሽን አሞራ እንጂ አይቀብረውም ዘመድ ፋኑ ከባል እንጀራው ማቴ ተለየ እናት ቢያኮኩ ሲነጋታይ ፋኑ እረተው በሉት ያም ባለቡሎ ሰጠው ለነፋስ አንጓሉ ፋኑ አለችኝ ስንናርጋትና እንዳልብሱ መጣ ማለቷ ቀረና ፋኑ የምር ተኳሹን እኛ ስናውቀው ዝናር በቅፌ